የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ የካቲት 5 2017 ዓ.ም ምረት ዝግጅታችን ጀመረ። የትጥቅ ግጭቶች የአፍሪካ ሀገር ፈተና ሆነው ቀጥለዋል ተባለ።
Conflicts continue to kill on a large scale in Africa.
የትጥቅ ግጭቶች በአፍሪካ በርካቶችን መግደላቸውን ቀጥለዋል። በሱዳንና በመስራቅ ዲሞክራቲክ ሪፐብሊክ ኮንጎ ያሉት ግጭቶች በሁሉም መመዘኛዎች በእጅጉ አስከፊዎች ናቸው።
የአፍሪካ ህብረት ኮሚሽነር ሙሳ ፋኪ መሐመድን ነው ቀደም ብለን የሰማናቸው። ዛሬ በጀመረው 46ኛው የአፍሪካ ህብረት መደበኛ የሥራ ፍጻሜዎች ምክር ቤት ስብሰባ ላይ ከተናገሩት የተቀነጨበ ነው። ዝርዝሩ በመሸጥ ተካፍቷል። እንደምላችኋል እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ፕሮግራሙን በመምራት አብራችሁ ማመሻው ሀፍታሙ ስዩም ነኝ። ንጉሥ ታምሬ ስርጭቱን ከስቱዲዮ ያቀናብርልናል። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com በፌስቡክ አት ቪኦኤ አማርኛ ላይ በቀጥታ እየተደመጡ ይገኛሉ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናጋራችኋለን። እንግዲህ ወልዴ ይጠብቃችኋል።
በድጋሚ እንደምን አመሻችሁ። በሶማሊያ የአይሲስ ክዳውጪ ተገደለ። ግጭቶች በአፍሪካ ትልቅ ተግዳሮት ሆነው ቀጥለዋል ሲሉ ሙሳ ፋኪ መሐመድ መናገራቸው። የአሜሪካ ጦር አጋሮቹን እንደማይተው የአሜሪካ መከላከያ ሚኒስትር አስታወቁ። እንዲሁም ሩሲያና አሜሪካ አስረኞች ተለዋወጡ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በቅድሚያ ግን አሁን ከደረሰኝ ዜና ጀምራለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በስልክ ከተነጋገሩ በኋላ በአስቸኳይ ከዩክሬኑ መሪ ጋር ጦርነቱ የሚቆምበትን ሁኔታ እንዲያመቻቹ መስማማታቸውን አሁን ከደቂቃዎች በፊት አስታውቀዋል። አሜሪካ በሶማሊያ ላይ የእስላማዊ መንግስት አሸባሪ ቡድን ላይ በመታከያደው የአየር ጥቃት ዋና ኢላማ የነበረውና የሽብር ጥቃቶችን በማቀናበር የሚከሰሰው አህመድ ማሊኔኒ መገደሉ ታውቋል። ግለሰቡ ከ10 ቀናት በፊት ጥር 24 2017 ከሌሎች 13 ከፍተኛ የአይሲስ አመራሮች ጋር መገደሉን የአሜሪካ ጦር የአፍሪካ እዝ ትናንት ማክሰኞ አስታውቋል። አህመድ አሸባሪዎችን መልምሎ በገንዘብ በመደገፍ ወደ አሜሪካና አውሮፓ ይልክ እንደነበር ከእዙ የተገኘው መግለጫ አመልክቷል። የአየር ድብደባዎቹን ውጤታማነት ለመገምገም ጊዜ መውሰዱን ይህም ደግሞ የአካባቢው መልክዓ ምድራዊ አቀማመጥ ተራራማ በመሆኑ እንደሆነ እዙ አስታውቋል። ድብደባው የተፈጸመው በሶማሊያ ጎሊስ ተራሮች ካልማስሲካድ በተባለ ስፍራ በርካታ ዋሻዎች ባሉበት አካባቢ እንደሆነም ተመልክቷል። ድብደባው ቢያንስ 10 ስፍራዎችን ኢላማ ያደረገ እንደነበር አንድ የሶማሊያ መከላከያ አዛዥ በወቅቱ ለአሜሪካ ድምጽ አስታውቀው ነበር። ግጭቶች በአፍሪካ ትልቅ ተግዳሮት ሆነው ቀጥለዋል ሲሉ ተሰናባቹ የአፍሪካ ህብረት ኮሚሽነር ሙሳ ፋኪ መሐመድ በህብረቱ 46ኛ የሥራ አስፈጻሚ ምክር ቤት ጉባኤ መክፈቻ ላይ ተናግረዋል። አህጉሪቱ ትርጉም ያለው እድገት ብታስመዘግብም ግጭቶች በአስከፊ ሁኔታ ቀጥለዋል ሲሉ ሙሳ ፋኪ መሐመድ የአፍሪካ የውጭ ጉዳይ ሚኒስትሮች በተገኙበት ጉባኤ ላይ አመልክተዋል። የአፍሪካ ህብረት የገንዘብ ችግር እንደገጠመው ያወሱት ፋኪ መሐመድ ይህም በህብረቱ ውጤታማነትና በውሳኔ አሰጣጥ ወቅትም ገለልተኛ መሆኑ ላይ ጫና ፈጥረዋል ብለዋል። አድማጮች የዚህን ዜና ዝርዝር በኋላ ላይ እናቀርባለን። የዓለም መሪዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአገሪቱ ጦር በዓለም ያለውን ወቅታዊ አቋም ለመገምገም መነሳታቸው አሜሪካ ጥሎ ለመውጣት አስባ መስሏቸው ከሆነ ተሳስተዋል ሲሉ አዲሱ የአሜሪካ መከላከያ ሚኒስቴር አስታወቁ። ፒት ሄክሴት ይህን ያስታወቁት በአውሮፓ የአሜሪካ እዝ እና በአፍሪካ የአሜሪካ እዝ ዋና መስሪያ ቤቶች በሚገኙበት ስቱትጋርት ጀርመን ከጋዜጠኞች ጋር በነበራቸው ቆይታ ነው። ፒት ሄክሴት ስልጣን ከያዙ በኋላ የውጭ ጉዞ ሲያደርጉ የመጀመሪያው ነው። በሁሉም ስፍራ የአሜሪካ ጦር ያለበትን ሁኔታ ካልገመገምን ቸልተኝነት ነው የሚሆነው። አሜሪካ ተታልተይ ነው የሚለውን ግምት ግን ስህተት ነው ሲሉ ተደምጧል የውጪ ጉዳይ ሚኒስትሩ። ሐሺሽ አስገብተሃል በሚል በሩሲያ ላለፉት 3 አመታት ተኩል በእስር ላይ የነበረው አሜሪካዊ አስተማሪ በእስረኛ ልውውጥ ተለቋል። መምህር ማርክ ፎግልን ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ተቀብለው አነጋግረውታል። ማርክ ፎግል ወደ ሩሲያ ያስገባው ሐሺሽ በሐኪሙ የታዘዘለት እንደነበርም ታውቋል። በምድር ላይ እድለኛው ሰው እኔ እንደሆንኩ ይሰማኛል ብለዋል ፎግል። ዶናልድ ትራምፕ ሩሲያ ፎግልን በመልቀቋ ሲያመሰግኑ፣ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ደግሞ አሜሪካ በበኩሏ አንድ ሩሲያዊ እስረኛ እንደምትለቅና ማንነቱም ወደ ሀገሩ እንደገባ እንደሚገለጽ አስታውቀዋል። ተጨማሪ የታገቱት ሰዎችን መልቀቅ በተመለከተ ዛሬ ረቡዕ እንደሚያስታውቁም ትራምፕ ተቁመዋል። በመጨረሻም ሰሜን ምስራቅ አሜሪካ በበረዶ ስትመታ ካሊፎርኒያን ጎርፍ ያሰጋታል ተባለ። ትላንት ከሰዓት በኋላ ጀምሮ ከቴኔሲ እስከ ፔንሲልቬኒያ ከኒው ጀርሲ እስከ ዌስት ቨርጂኒያ ሲጥል የነበረው በረዶና እጅግ ቀዝቃዛ ዝናብ ዛሬም እንደሚቀጥል ይጠበቃል። በአንዳንድ ስፍራዎች በአማካይ እስከ 15 ሴንቲሜትር በረዶ የጣለ ሲሆን በዲሲና አካባቢው ግዛቶች የሚገኙ የመንግስት ሰራተኞች እስከ 2 ሰዓት ያህል ዘግይተው ስራ እንዲገቡ ተፈቅዷል። በርካታ ትምህርት ቤቶች ሲዘጉ የመኪና አደጋዎችም ተከስተዋል። በአንዳንድ ስፍራዎችም የመብራት መቋረጥ ታይቷል። በሰደድ እሳት ስትለበለብ በነበረችው የካሊፎርኒያ ግዛት ነፋስ የቀላቀለ ዝናብ የሚጠበቅ ሲሆን ጎርፍ ሊከሰት እንደሚችልም ተተንብየዋል። በማዕከላዊና ደቡብ ካሊፎርኒያ የሚገኙ ከተሞችን በጎርፍ ሊያጥለቀልቅ ይችላልም ተብሏል። የትራንስፖርት ባለስልጣናት ሰዎች ወደ አውራ ጎዳና ከመውጣት እንዲቆጠቡ መክረዋል። በሺዎች የሚቆጠሩ የመብራት አገልግሎት ሰራተኞችና በርካታ የቨርጂኒያ ብሔራዊ ዘብና መከላከያ አባላት ከበረዶ ጋር ተያይዘው ለሚከሰቱ ችግሮች ምላሽ ለመስጠት ተሰማርተዋል። ክብራትና ክብራን የምሽቱን ዜና በዚሁ አጠቃላለሁ። ወደ ሀብታሙ መራቸዋለሁ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ምሽት ስርጭታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.vionews.com እንዲሁም በፌስቡክ ደግሞ ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። አስተያየታችሁንና መልእክቶቻችሁን በእነዚህ ገጾቻችን ላይ እንድታደርሱን ይሁን። አሁን ግን ወደ ዕለቱ አበይ ርዕሰ ዘገባ እንሻገር። በአፍሪካ የትጥቅ ግጭቶች አሁንም የአህጉሩ ፈተና ሆኖ መቀጠላቸውን የአፍሪካ ህብረት ኮሚሽነር ሙሳ ፋኪ መሐመድ ገለጹ። ሊቀመንበሩ በዛሬው ዕለት በተካሄደው 46ኛ የአፍሪካ ህብረት መደበኛ የሥራ አስፈጻሚዎች ምክር ቤት ስብሰባ ላይ ባደረጉት የመክፈቻ ንግግር በአፍሪካ የተለያዩ ለውጦች ቢኖሩም እንደ ሱዳንና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያሉ ሀገራት አሁንም የግጭቶች መድረኮች ሆነዋል በማለት ገልጸዋል። ገብረ ሚካኤል ገብረ መድን ቀጣዩን ልኳል።
ከየካቲት 7 እስከ 9 2017 ዓመተ ምህረት ከሚደረገው የአፍሪካ ህብረት የመሪዎች ጉባኤ ቀድሞ በዛሬው ዕለት በተካሄደው 46ኛው የአፍሪካ ህብረት መደበኛ የሥራ አስፈጻሚዎች ምክር ቤት ስብሰባ የህብረቱ ኮሚሽን ሊቀመንበር ሙሳ ፋቂ መሐማድ የመክፈቻ ንግግር አሰምተዋል። በዚህኛው የመሪዎች ጉባኤ የሚሰናበቱት ሊቀመንበሩ በንግግራቸው የአፍሪካ ህብረት ባለፉት ዓመታት በጤና፣ በትምህርት፣ በኢኮኖሚ፣ በአየር ለውጥና በሌሎችም ዘርፎች የተለያዩ አጋዥ ሥራዎችን ማከናወኑን ጠቅሰዋል። በአህጉሪቱም በጎ ለውጦች መታየታቸውን ገልጸዋል። ሆኖም የአፍሪካ አህጉር አሁንም የጦርነትና የግጭት ፈተና እንዳልተለያት ተናግረዋል።
Conflicts continue to kill on a large scale in Africa. The Sudan and Eastern DRC, that is the Democratic Republic of the Congo, are...
የትጥቅ ግጭቶች በአፍሪካ በርካቶችን መግደላቸውን ቀጥለዋል። በሱዳንና በመስራቅ ዲሞክራቲክ ሪፐብሊክ ኮንጎ ያሉት ግጭቶች በሁሉም መመዘኛዎች በእጅጉ አስከፊዎች ናቸው። የአፍሪካ ህብረት የገንዘብ አቅርቦትን ለማሟላት ያለው ችግርም ከባድ ነው። ይህ ሁኔታ የህብረቱን ስራዎች ውጤታማነትና ውሳኔዎቹ ላይ የሚኖረው ነጻነት እየተጫነው ይገኛል።
ሊቀመንበር ሙሳ ፋቂ በዓለም አቀፍ ደረጃ እየታዩ ያሉ ተግዳሮቶችም የአህጉሩ ፈተና እየሆኑ መምጣታቸውን ጠቅሰዋል። የተወሰነ ጊዜ በመጥፎ ሁኔታ ላይ የነበረው የባለ ብዙ ወገን አጋርነት አሁን ደግሞ ጥሩ ወዳልሆነ አቅጣጫ እያመራ ነው ብለዋል። በዝርዝር ባይገልጹትም ከወደ አትላንቲክ አቅጣጫ እየመጣ ያለው ፈተናም አሳሳቢ መሆኑን ነው የተናገሩት። ይህንን ፈተና ለመቋቋም ራሳችንን ቀና ማድረግ አለብን፣ እሱንም ደግሞ አሁን ነው መጀመር ያለብን ብለዋል። በዚሁ ስብሰባ ላይ የተገኙት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአሁኑ ጊዜ የባለ ብዙ ወገኖች አጋርነትን የሚፈታተን በእጅጉ ተለዋዋጭ የሆነ ሁኔታን እየተጋፈጥን እንገኛለን ብለዋል። ለአፍሪካና ለደቡባዊ ንፍቀ ክበብ ሀገራት የባለ ብዙ ወገኖች አጋርነት አስፈላጊ መሆኑን ገልጸው ይህም በትብብር ችግሮችን ለመፍታት ወሳኝ በመሆኑ እንደሆነ ተናግረዋል። እንደ አፍሪካ ህብረትና የተባበሩት መንግስታት ድርጅት ያሉትን ተቋማት ማጠናከር ይጠበቅብናል፣ በእነዚህ ዓለም አቀፍ ተቋማት ላይ ሪፎርም እንዲደረግም መስራት ይገባናል በማለት ገልጸዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። ገብረ ሚካኤል ያስደምጠን የለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። በትግራይ ክልል ሽረ እንደስላሴ ከተማ የሚገኙ ተፈናቃዮች ከእያንዳንዱ ቤተሰብ 200 ብር ተገደው ህዋትን ለማዳን በሚል ገንዘብ እንዲያዋጡ እየተደረገ መሆኑን ለአሜሪካ ድምፅ አስተያየት የሰጡ ተፈናቃዮች ተናገሩ። የዓለም ምግብ መርሃ ግብር WFP ለክልሉ የአደጋ ስጋት ስራ አመራር ኮሚሽን በጻፈው ደብዳቤ ለጥቃት ተጋላጭ ከሆኑ ተፈናቃዮች ካለ አንድ ፓርቲ ተገደው ብር እንዲያዋጡ ማድረግ አግባብ የለውም ብሏል። በጉዳዩ ላይ ምላሽ የጠየቅናቸው የትግራይ ሰሜናዊ ምዕራብ ዞን የህወሓት አስተባባሪ አቶ ወልደ አብርሃ ገብረ ጻድቅ ህወሓት በየዓመቱ ለፓርቲው ማጠናከሪያ ከአባላቶቹና ደጋፊዎቹ ገንዘብ እንደሚሰበስብ ገልጸው ከተፈናቃዮች ግን ገንዘብ ለመሰብሰብ አላቀደም ብለዋል። ተፈናቃዮች ሆነው በፍቃዳቸው ለፓርቲ ገንዘብ የሚሰጡ ግን አሉ ሲሉም ተናግረዋል። ሙልጌታ አስባ ዝርዝር አለው።
በትግራይ ክልል ሽረ እንደስላሴ ከተማ ከሚገኙ ተፈናቃዮች ውስጥ የአሜሪካ ድምጽ ያነጋግራቸው ሁለት ተፈናቃዮች በግዳጅ እያንዳንዱ ሰው በነፍስ ወከፍ 200 ብር እንዲያዋጣ መገደዱን ለአሜሪካ ድምጽ ተናግረዋል። በሽረ እንደስላሴ ከተማ ታባው ያነጽራት በተባለ የተፈናቃዮች ማዕከል ለአራት አመታት ያህል ተጠልለው የሚገኙ ስማቸው እንዳይገለጽ የጠየቁ አንድ ተፈናቃይ በማዕከሉ አስተባባሪዎች ህወሓት ለማዳን በሚል ተጽኖ ገንዘብ እንዲከፍሉ መደረጋቸው ተናግረዋል።
እያንዳንዱ ሰው 200 ብር እንዲያዋጣ ታዘን አዋጥተናል። ይህን ገንዘብ የሚያስተባስቡ ሰዎች ለህወሓት ማጠናከሪያ ነው ሲሉን ነበር። እኛም ስለሰጋን ተገደን አዋጥተናል። ብር ካላዋጣን ደግሞ ለእርዳታ አንመለምላችሁም ይላሉ። ምን ይባላል? መንግስት እኮ የለንም። ፈጣሪ መልካም የሆነ መንግስት ይፍጠርልን ነው የምንለው።
ፍረስዋት በተባለ የተፈናቃዮች ማዕከል የምትኖር ሌላዋ ስሟ እንዳይጠቀስ የጠየቀችው ተፈናቃይ በበኩሏ እርዳታ ተቀብላ ስትወጣ ደጃፍ ላይ ተጠብቀው ለፓርቲ ማጠናከሪያ ክፈይ ብለው አስገድደው እንዳስከፍሏት ገልጻለች።
ተገደን ከእንጆ ተቀብለን ስንወጣ በራፍ ላይ ተጠብቀው ለውድብ ማጠናከሪያ ነው ግዴታ ነው ታዋጣላችሁ እንዲህ ካላችሁ ደግሞ የምትጠይቁት ጥቅማ ጥቅም ወላሞዴ ሲሆን ምን ይሁን የምትጠይቁት ነገር የለም ጨራሽ ብለው እያስፈራሩ ከህዝቡ 200 ብር ተቀብለዋል። እኔ ራሴ 200 ብር ከፍያለሁ። ምንም የለኝም። የውስጥ ችግር አለኝ፣ የጤና ችግርም አለኝ። ግን ሳልወድ ግዴታ ያችን የምትመጣው ነገር እንዲመለምሉኝ
አቶ ካህሳ አስፋ የተባሉ ጸሐየ በተባለ ሽረ እንደስላሴ በሚገኝ የተፈናቃይ ማዕከል የሚኖሩ ባንጻሩ ህወሓትን ለማጠናከር በፍቃዳቸው ገንዘብ እንደከፈሉ ተናግረዋል።
ፓርቲው የኛ ነው። የፓርቲው አባላት የሆንን እንደየአቅማችን እናበረክታለን። በአሁኑ ጊዜ አቅም ስለሌለን እንጂ በሬና ላም እኮ እንሰጥ ነበር። ማስገደድ የሚባል ነገር የለም። እኛ በፍላጎታችን ለየካቲት 11 በዓል እያዋጣን ነን።
የዓለም ምግብ ፕሮግራም WFP ለትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽን በጻፈው የማንቂያ ደብዳቤ በሽረ እንደስላሴ ከተማ ተጠልለው የሚገኙ ተፈናቃዮች ህወሓት በማዳን ስም ከእያንዳንዱ ቤተሰብ 200 ብር በአስገዳጅ እንዲያዋጡ እየተደረገ ነው ብሏል። ታባውያንና ፍረስዋት በተባሉ የተፈናቃዮች ማዕከላት ገንዘብ የማሰባሰብ ስራው መጀመሩ ተጠቅሷል። በዚሁ አስቸጋሪ ወቅት ፓርቲያችን እናድን በሚል መሪ ቃል ገንዘብ እየተሰበሰበ እንደሚገኝ የጠቀሰው WFP ይህ ተቀባይነት የሌለው ተፈናቃዮች ከለላ ይገባቸዋል፣ ድርጊቱም በአስቸኳይ መቆም ይገባዋል ሲል አስታውቋል። በጉዳዩ ላይ ለሰሜን ምዕራባዊ ዞን አስተዳደርና ለሽረንዳ ስላሴ ከተማ አስተዳደር የትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽን በጻፈው ደብዳቤ ተግባሩ በአስቸኳይ እንዲቆም በመግለጽ ይህንን ድርጊት የፈጸሙ በሕግ እንዲጠየቁ አሳስቧል። በጉዳዩ ምላሽ የጠየቅናቸው የትግራይ የሰሜናዊ ምዕራብ ዞን የህወሓት አስተባባሪ አቶ ወልደ አብርሃ ገብረጻድቅ ህወሓት በየዓመቱ ለፓርቲው ማጠናከሪያ ከአባላቶቹና ደጋፊዎቹ ገንዘብ እንደሚያሰባስብ ገልጸው ከተፈናቃዮች ገንዘብ ለመሰብሰብ ግን አላቀደም ብለዋል። ተፈናቃዮች ሆነው በፍቃዳቸው ለፓርቲው ገንዘብ የሚሰጡ ግን ሊኖሩ ይችላሉ ሲሉ ተናግረዋል።
ከሰሜን ምዕራብ ዘለዋና ወረዳታት ፍለጣይ 15 ወረዳ አለዋን ካፍተን 15 11
አብነትና በሰሜን ምዕራብ ዞን 15 ወረዳዎች አሉን። ከነዚህ 11 በእኛ አስተዳደር ስር ይገኛሉ። ከነዚህ ወረዳዎች መሰብሰብ የምንችለው አቀደናል። ከአርሶ አደሮች፣ ከነጋዴዎች፣ ከሴቶች፣ ከወጣቶችና ከአጠቃላይ ነዋሪው ማህበረሰብ ማግኘት የሚገባን ብለን ያቀድነው መጠን ብር አለ። ይህ ከአባሎቻችንና ደጋፊዎቻችን የሚሰበሰብ በመሆኑ በፈቃደኝነት የተመሰረተ ነው። ከተፈናቃዮች ማዕከል ግን ይህን ያህል እንሰበስባለን ብለን ያቀድነው ነገር የለም። ደጋፊዎቻችንና አባላቶቻችን በነዛ ማዕከላት አሉ። ካሁን ቀደም በነበረው ባህል የካቲት 11 በድምቀት ያከብሩታል። አሁንም ችግር ውስጥ ሆነውም ቢሆን ያዋጡ ያሉ አሉ። ሆኖም እያንዳንዱ ተፈናቃይ 200 ብር በግዴታ እንዲያዋጣ ተብሎ የተጠየቀ ነገር የለም።
በየዓመቱ የካቲት 11 ለማክበር ከአባሎቻቸውና ደጋፊዎቻቸው ህወሓት ገንዘብ እንደሚያሰባስብ የገለጹት አቶ ወልደ አብርሃም ህወሓት በፋይናንስ እንዳይጠናከር የነ አቶ ጌታቸው ቡድን የሚያስየሩት ስም የማጥፋት ዘመቻ ነው በማለት ተቃውሟል። WFP የጻፈው ደብዳቤ በተመለከተ ግን ማጣራት እናካሄዳለን ሲሉም ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ባለፈው ሳምንት የክልሉ አማካሪ ምክር ቤት በተመሰረተበት መድረክ ላይ ከተፈናቃዮችና ነዋሪዎች ኃላፊነት በጎደለው ብዝበዛ ብለው በጠሩት አካሄድ ገንዘብ የማሰባሰብ እንቅስቃሴ ህዝቡ እንቢ ሊል ይገባል ብለው ነበር።
ለአካላት ነተ አብ ሐሰረ መከራ ዝርከብ ህዝብና ሀደ ጊዜ ወድብን ብትንኻር
አንዳንዶች መከራ ውስጥ ከሚገኘው ህዝባችን አንድ ጊዜ ፓርቲ ለማጠናከር ሌላ ጊዜ ደግሞ ለመመከት በሚል ኃላፊነት በጎደለው ብዝበዛ ከተፈናቃዮች ሳይቀር ኮታ መድበው ገንዘብ እየሰበሰቡ ይገኛሉ። ይህ መሆን የማይገባው ኃላፊነት የጎደለው ተግባር ሊቆም ይገባል።
በየቤቱ የዞሩ ከህዝብ ብር ለሚሰበስቡ ህዝቡ እንዳያስተናግዳቸው አቶ ጌታቸው አስታውቋል። አሜሪካ ድምጽ ያነጋግራቸው ተፈናቃዮች በእርዳታ ከሚያገኙት ገንዘብ የሚወሰድ መዋጮ እንዲቋረጥላቸውም ጠይቀዋል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀደም።
ሙርጌታን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምጽ የሚተላለፈው የረቡዕ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ወደ አፍሪካዊት ሀገር ኒጀር ይወስደናል። ኒጀር በዲሞክራሲያዊ ሽግግር እቅድ ላይ የሚነጋገር ጉባኤ ልታካሄድ ነው። ኒጀር ለረጅም ጊዜ ሲጠበቅ የቆየውንና የዲሞክራሲያዊ ሽግግር እቅድ ላይ የሚያተኩረውን ጉባኤ በመጪው ሳምንት ታካሄዳለች። በአውሮፓውያኑ 2023 ሐምሌ ወር ፕሬዚደንት መሐመድ ባዙምን በመፈንቅለ መንግስት የገለበጧቸው ጄኔራል አብዱራህማን ቺያኒ ውይይቱ አሳታፊና ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮችን የሚለይ እንደሚሆን ተናግረዋል። ሽግግሩ የሚከናወንበትን የጊዜ ሰሌዳም ያዘጋጃል ብለዋል። ከአቡጃ ቲሞቲ አብዚዮ ያስተላለፈውን ዘገባ ቆንጅታዬ ታቀርበዋለች።
አገር አቀፉ የሽግግር ጉባኤ እንደ አውሮፓውያን የዘመን አቆጣጠር ከየካቲት 15 እስከ 19 ማለትም ከመጪው ቅዳሜ እስከ ማክሰኞ እንደሚካሄድ የኒጀር የጦር ሰራዊት ባለፈው ሳምንት ቅዳሜ በመንግስቱ ቴሌቪዥን በሰጠው መግለጫ አስታውቋል። ባለስልጣናቱ እንዳስታወቁት ጉባኤው የሽግግር ቻርተር ያረቃል ተብሎ ይጠበቃል። ወታደራዊ ሁንታውን የሚመሩት ጀነራል አብዱራህማን ቺያኒ እንደ አውሮፓውያን አቆጣጠር በ2023 ሐምሌ ወር ውስጥ የወቅቱን ፕሬዝደንት መሐመድ ባዙምን በመፈንቅለ መንግስት ከገለበጧቸው በኋላ መጀመሪያ ላይ በሶስት ዓመታት ውስጥ ወደ ዲሞክራሲያዊ አስተዳደር ሽግግር እናደርጋለን ብለው ቃል ገብተው ነበር። ሆኖም ከዚያ ወዲህ ለወራት በጉዳዩ ዙሪያ ድምጻቸውን ማጥፋታቸው የሀገሪቱን ህዝብም ዓለም አቀፍ ታዛቢዎችንም ይበልጡን ጥርጣሬ እንዲገባቸው አድርጓል። የጋ አፍሪካ በሚባል ተቋም የአፍሪካ ፕሮግራም አስተባባሪ የሆኑት ኢብራሂም ፋሩክ መጪው ጉባኤ ወደ ትክክለኛ አቅጣጫ የሚያመራ እንደሆነ ይናገራሉ።
This signals the beginning Of a timeline for a transition to
the Niger Republic, the democracy, the Manged, the Tamaratas, the Adder, the Tamarabet, the Shigur, the Jemmer Mohunita Kumal. በዚህ የምዕራብ አፍሪካ አካባቢ ዲሞክራሲና መረጋጋት ሲኖር አንድምታው ወደ ሌሎች አካባቢዎች የሚጋባ በመሆኑ ትልቅ ትርጉም የሚኖረው ይመስለኛል። በአንድ ወቅት በአንዳንዶቹ ሀገሮች የተደረገ መፈንቅለ መንግስትና የመፈንቅለ መንግስት ሙከራ በሌሎች ሀገሮችም ምን እንዳስከተለ አይተናል። ታዲያ በዲሞክራሲ ሽግግር ብቻ ሳይወሰኑ ከዲሞክራሲ ጋር የሚመጣውን ልማት እውን ለማድረግ ቃል መግባት ያስፈልጋል።
የሁንታው መሪዎች ከጉባኤው በፊት በስምንቱም የሀገሪቱ ክፍለ ግዛቶች ተዘዋውረው ምክክሮችን አካሂደዋል። መጪውን ጉባኤ የሚመራ ብሔራዊ ኮሚሽንም አቋቁመዋል። ጉባኤው ከተጠናቀቀ በኋላ ኮሚሽኑ ለጀነራል ቻኒ በሶስት ሳምንት ጊዜ ውስጥ የመጨረሻውን ሪፖርቱን እንዲያቀርብ የሚጠበቅበት መሆኑን ተመልክቷል። በጀነራሉ መሪነት የተካሄደው መፈንቅለ መንግስት በስፋት እንደተወገዘ የሚዘነጋ አይደለም። እንዲያውም ኤኮዋስ የምዕራብ አፍሪካ ሀገሮች የኢኮኖሚ ትብብር ማህበሩ ወታደራዊ ጣልቃ ገብር ምርጫ እንወስዳለን ብሎ አስፈራርቶ ነበር። የኒጀር ሁኔታ ሰፋ ብሎ በሳህል አካባቢ ባሉ ሀገሮች ያለውን ሁኔታ የሚያንጸባርቅ ነው። ወታደራዊ የመንግስት ግልበጣዎች በተደጋጋሚ ይካሄዳሉ። የጂሃዲስቶች ስጋትም እየተባባሰ ነው። ህዝቡም በሲቪል መንግስታት ላይ ያለው ብሶት እየጨመረ ነው። ኢብራሂም ፋሩክ ያሁኑ የኒጀር እርምጃ አውንታዊ ተምሳሌትነት ይኖረዋል ይላሉ።
Mali, the Republic of Niger, and Burkina Faso, who have witnessed unconstitutional changes of government. And
Mali, Niger, and Burkina Faso ውስጥ ገመንግስታዊ ያልሆነ የመንግስት ለውጥ ተካሂዷል። ሶስቱም ሀገሮች ካሁን ቀደም የተስማሙበትን የሽግግር እቅድ አላከበሩም። ስለዚህ የኒጀር ሪፐብሊክ ውስጥ የሚወሰደው እርምጃ ወደ ዲሞክራሲያዊ አስተዳደር መመለስ ምን ያህል አስፈላጊ እንደሆነ ያሳያቸዋል ብዬ ተስፋ አድርጋለሁ።
በወታደራዊ አገዛዝ ስር ያሉት ማሊና ቡርኪና ፋሶ ሀገሮቻቸውን ወደ ዲሞክራሲ ለማሸጋገር ቃል ገብተው የነበረ ቢሆንም የሽግግር የጊዜ ሰሌዳቸውን አረዝመዋል። የማሊ የጦር ኃይል እንደ አውሮፓውያን አቆጣጠር በ2021 ፕሬዝዳንት ኢብራሂም ቡባካር ኬታ ላይ ከተካሄደው መፈንቅለ መንግስት ከወራት በኋላ ሁለተኛ መፈንቅለ መንግስት መደገሙን ለሽግግሩ ጊዜ መራዘም ምክንያት አድርጎ አቅርቧል። ቡርኪና ደግሞ የጸጥታ ሁኔታውን ጠቅሳ ምርጫውን አዘግይታለች። የፖለቲካ ተንታኙ አህመድ ቡሃሪ የሽግግር መርሃ ግብር ማውጣቱ ጥሩ ነው ነገር ግን ይላሉ።
It's very important for us as Africans to know that we cannot copy and paste an entire system and expect it to work.
እኛ አፍሪካውያን በደንብ ማወቅ የሚገባን ነገር አለ። በሌሎች የተለያዩ ባህሎችና ሴቶችና ወጎች መሰረት የተቀረጹ ስርዓቶችን እንዳሉ ወስዶ እንዲሰሩ መጠበቅ አይቻልም። በአህጉራችን መረጋጋት፣ ኢኮኖሚ እድገትና ጸጥታ እንዲሰፍን ለማድረግ የምንቸገረው በዚህ ምክንያት ይመስለኛል። በዓለም ዙሪያም ዲሞክራሲ የሚሰራው የአገሩን ህዝብ ማንነት ባገናዘበ መልኩ ሲቀረጽ ነው። እኛም የኛን ዲሞክራሲ ያሉትን ተጨባጭ ሁኔታዎችና ተግዳሮቶች ባገናዘበ መንገድ መቅረጽ አለብን።
ተቺዎች በሳህል አካባቢ ሀገሮች የወታደራዊ አገዛዞቹ ጊዜ መራዘም አይቀሬ ነው የሚል ስጋት ያሰማሉ።
ያዳመጣችሁ ያላችሁት ከአሜሪካ ድምጽ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችን ነው። ወደ ቀጣዩ ዘገባ ስንሻገር ፕሬዚደንት ዶናልድ ትራምፕ የዮርዳኖስ ንጉስ ዳግማዊ አብደላህ ጋዛን ለመቆጣጠር ፍልስጤማውያንን በዘላቂነት ለመያዝ ያቀዱትን እቅድ እንዲደግፉ ያቀረቡትን ጥያቄ በጥፋት አድርገዋል። የማክሰኞው የዋይት ሃውስ ስብሰባ የተካሄደው በቋፍ ላይ ያለው የሐማስና የእስራኤል የተኩስ አቁም ስምምነት ሊፈርስ ይችላል በሚባልበት ወቅት ነው። የዋይት ሃውስ ቢሮ ዘጋቢ ፓትሲ ወደክስዋራ ተከታዩን ልካለች። ደረጀ ደስታ ያስደምጣል።
ጋዛ ሰርጥ ያሉ ፍልስጤማውያን ጦርነቱ ተመልሶ እንዳይመጣ ሰግተዋል። ስጋታቸው ሐማስ በቀጣይ ታቀደውን የእስራኤል ታጋቾችን መለቀቅ እንደሚያዘገይ ማስጠንቀቁና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ይህ ካልሆነ የተኩስ አቁሙ እንዲሰረዝ ጥሪ ማቅረባቸውን ተከትሎ የመጣ ነው። ሳሚያ ጀማል የጋዛ ነዋሪ፣
ጦርነቱን ከበቂ በላይ ተናል፣ አሁንማ ሞትን መመኘት ጀምረናል።
ትራምፕ ትላንት ማክሰኞ የዮርዳኖስን ንጉስ ዳግማዊ አብደላን በዋይት ሃውስ ባስተናገዱበት ወቅት እንደታየው ጋዛን የመቆጣጠር ቅዳቸውን ይበልጥ ገፍተውበታል።
ለፍልስጤማውያን በጣም ድንቅ የሆነ ነገር የሚሆን ይመስለኛል። በጣም ይወዱታል። ሪል ስቴት ላይ ጥሩ ሰርቻለሁ። ስለ ሪል ስቴት ልነግሮችላለሁ። በጣም የሚወዱት ነገር ነው የሚሆነው።
ፍልስጤማውያን ከዮርዳኖስ፣ ግብጽና ከተለያዩ አገራት ጋር በመሆን ወደ 1.9 ሚሊዮን የሚገመቱ የጋዛ ነዋሪዎችን በግዳጅ ወደ ጎረቤት አገራት ለማዛወር የቀረበውን የትራምፕ ንቅድ አልተቀበሉትም። የዮርዳኖሱ ንጉስ አብዱላህ ጋዛ ውስጥ በካንሰርና በሌሎች በሽታዎች የታመሙ 2000 ህጻናትን ወዲያውኑ እንቀበላለን ከማለት ውጪ ትራምፕ በአጸፋው ያቀረቡላቸውን ሐሳብ አልተቀበሉም።
ከግብጽና ከአረብ አገራት የቀረበ ንቅድ እንዳለ ማስተዋል ያለብን ይመስለኛል። በሪያድ በሳውዲ አልጋ ወራሽ መሐመድ ቢን ሳልማን ለውይይት ተጋብዘናል። እኔ እንደማስበው ዋናው ነገር ይህንን ለሁሉም ሰው በሚጠቅም መንገድ እንዴት እንደምናደርገው ነው።
የውጭ እርዳታ ቁልፍ ከሆኑ አጋሮቿ ጋር ያለውን ግንኙነት መጠበቅ ለሚገባት ዮርዳኖስ የአብዱላህ ስብሰባ ከፍተኛ ዋጋ ያለው ነው። ትራምፕ ትላንት ማክሰኞ ወደ ኋላ ቢሉም ከትላንት በስቲያ ሰኞ ግን እርዳታ እንደሚያቆሙ ፍንጭ ሰጥተው ነበር። ብዙ የዮርዳኖስ ዜጎች ከተፈናቃዮቹ ፍልስጤማውያን ጋር በደም የተሳሰሩ ናቸው። አብዱላህ የትራምፕን እቅድ ቢደግፉም ትልቅ ፖለቲካዊና ኢኮኖሚያዊ ችግሮች ይፈጥራል፣ ሐማስም እንዲገባ ያስችለዋል ሲሉ በዋሽንግተን የቅርብ ምስራቅ ፖሊሲ ተቋም ባልደረባ ጋይት አልኦማሪ ይናገራሉ።
ሐማስ ከሽብር አንጻር የአገር ውስጥ ችግሮችን መፍጠር ብቻ ሳይሆን ዮርዳኖስን በእስራኤል ላይ ለሚሰነዘር ጥቃት መንደርደሪያ ሊያደርጋት ይችላል የሚል ስጋትም አለ። እነዚህ ሁሉ ነገሮች በዮርዳኖስ መረጋጋትና ምናልባትም ህልውናዋ ላይ እጅግ በጣም ከባድ አደጋዎች ይፈጥራሉ።
አልኦማሪ የትራምፕ ጋዛን የመቆጣጠር እቅድ ሐማስ የተኩስ አቁም ስምምነቱን እንዲቀጥልበት ያለውን ማበረታቻ ያስወግዳል ይላሉ። በአሜሪካ በሽብርተኝነት የተሰየመው ቡድን ከትላንት በስቲያ ሰኞ እስራኤልን በተኩስ አቁም ጥሰት በመክሰስ በቀጣይ ታጋቾችን ለመልቀቅ የታለመውን እቅድ እንደሚያዘገይ ዝቷል። ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተመሳሳይና የማያዳግም ምላሽ ሰጥተዋል። ቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር
በካቢኔ ውስጥ በሙሉ ድምጽ ያሳለፍኩት ውሳኔ እንደዚህ የሚል ነው። ሐማስ ከቅዳሜ እኩለ ቀን ድረስ ታጋቾችን ካልመለሰ የተኩስ አቁም ስምምነቱ ያበቃል። IDF የእስራኤል መከላከያ ሰራዊት ማለት ነው። ሐማስ በመጨረሻ እስኪሸነፍ ድረስ ወደ ከባድ ውጊያ ይመለሳል።
ትራምፕ እስራኤል ከጦርነቱ በኋላ ጋዛን ለአሜሪካ አሳልፋ እንደምትሰጥ ተናግረዋል።
ምንም ነገር አንገዛም፣ እናደርጓለን፣ እንይዘዋለን። ሰላም መስፈኑና ምንም ችግር አለመፈጠሩን እናረጋግጣለን። ማንም ጥርጣሬ አይገባውም።
እነዚህ የጋዛ ሰዎች ግን በዚህ አይስማሙም።
ከአሜሪካ ድምጽ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ይቀጥላል። የመጀመሪያው ምዕራፍን አጠናቀን ወደ ሁለተኛው የምንሻገርበት ሰዓት ላይ ደርሰናል። ወደ ሁለተኛው ምዕራፍ የመጀመሪያ መሰናዶ እንሻገር። Resource Enriching African Life በመጻረ ቃሉ Real Girls ተቋም ነዋሪነታቸው በዩናይትድ ስቴትስ ባደረጉት የሶስት ልጆች እናት በሆኑት ወይዘሮ ፀሐይ ወዳጆ የተመሰረተ ተቋም ነው። ተቋሙ ላለፉት 20 ዓመታት ከ650 በላይ ልጃገረዶችና ከ3000 በላይ ቤተሰቦችን በገንዘብ፣ በደንብ ልብስ፣ በጥናት ድጋፍና በማማከር አገልግሎት ሲሰጥ ቆይቷል። ወይዘሮ ፀሐይ የሁለተኛ ደረጃ ተማሪ ሳሉ ትምህርታቸውን እንዳቋረጡ የታደገቻቸውን ኤቫ ኖርዲን የተሰኘች ስዊድናዊት ሴት በጎ ተጽዕኖ ተቋሙን የመመስረት ሐሳብ በልባቸው እንዲጠነሰስ እንዳደረገ ለአሜሪካ ድምፅ አጋርተዋል። ኤደን ገረሙ አነጋግራቸዋለች። በመቀጠል ይቀርባል ዝግጅቱ። አድማጮቻችን፣ ቀደም ብለን ያስተዋወቅነው መሰናዶ በነገው ስርጭታችን ይቀርባል። አሁን ግን ላፍታ ወደ ዩክሬን እንሂድ። ብዙ የዩክሬን ወንዶች ለዘመቻ በመጣራታቸው የዩክሬን ሴቶች በሀገሪቱ ሰፊ የድንጋይ ከሰል ማውጫ ውስጥ እንዲሰሩ ተደርገዋል። ሌስሊያ ባክሌት በዩክሬን ውስጥ ወደሚገኝ የማዕድን ማውጫ ሄዳ በግንባር ከሚገኙ ሴቶች ጋር የተወሰነ ቆይታ አድርጋለች። ደረጀ ደስታ እንደሚከተለው አቀናብሮታል።
ብዙ የዩክሬን ሰራተኛ ሴቶች በዚህ የማድን ጉድጓድ ውስጥ 235 ሜትሮች ቁልቁል ወርደው አዲሱን ስራ እየሰሩ ነው። ኦሌና ከማድን ሰራተኞች ጋር ተቀላቅላለች። ሰዎችና ጭነቶችን ወደ ታችና ወደ ላይ ታወርዳለች ታውጣለች።
ሰራተኞች ያስፈልጋሉ የሚል ማስታወቂያ አነበብኩ። ደወልኩና ይሄው ገባው።
ኦሌና እዚህ አንድ አመት ተኩል ያህል ሰርታለች።
ራሴንና ሌሎች ማዕድን አውጪዎችን ለማስደሰት እነዚህን አስቂኝ ካርቱኖች ሰርቻለሁ። የደከሙ የማዕድን ቆፋሪዎች ፈረቃቸው ደርሶ ወደ ቤታቸው ሲመለሱ ይመለከቷቸዋል። ያኔ ሁሉም ሰው ፈገግ ማለት ይጀምራል።
ናስቲያን ሊፍቱ ካወረዳት ቦታ ተነስታ ወደ ዋሻ ውስጥ ዘልቃ በመጓዝ ከስራ ቦታዋ ትደርሳለች። ሌላኛዋ ናስቲያን በማዕድን ማውጫ ውስጥ ተጨማሪ ማዕድን ሰራተኞችን በሚያጓጉዘው በኤሌክትሪክ ገመድ በሚጎተት ተሽከርካሪ ላይ ትሰራለች።
ዘመዶቼ በጣም ተደናግጠው ነበር፣ ምክንያቱም ከመሬት በታች ጉድጓድ ውስጥ የሚሰሩት ወንዶች ብቻ ነበሩ። ነገር ግን በሀገሪቱ ካለው ሁኔታ ጋር እኛም የምንችለውን ያክል እናግዛለን።
የሩሲያውን ሁለገብ ወረራ ለመመከት በርካታ ወንዶች ተንቀሳቀሱ በመሆኑ የጉልበት እጥረት አስከትሏል። በዲኒፕሮ ፔትሮቭስክ ክልል ውስጥ የማዕድን ማውጫዎችን የያዘው ዲቲኬ የተባለው የግል ኃይል አመንጪ ኩባንያ አስከፍተኛ እጥረት አጋጥሞታል። የቫሃን የድርጅቱ ዋና መሐንዲስ ናቸው።
ከእንደ አውሮፓን አቆጣጠር 2022 በፊት ወደ 20,000 የሚጠጉ ሰዎች በዲቴክ ማዕድን ማውጫ ውስጥ ይሰሩ ነበር። በአሁኑ ጊዜ 3,500 ሰዎች በዩክሬን የጦር ኃይሎች ውስጥ ይገኛሉ። ይህ ከአንድ ሙሉ ማዕድን ድርጅት ጋር የሚመጣጠን የሰራተኞች ቁጥር ነው።
ኩባንያው ሴቶችን መቅጠር የጀመረው እንደ አውሮፓ አቆጣጠር በ2022 የበጋ ወቅት የዩክሬን ፓርላማ በሴቶች ከባድና አደገኛ የመሬት ውስጥ ስራዎች ላይ የጣለውን እገዳ ካነሳ በኋላ ነው። አሁንም ዋናው መሐንዲስ የቡሃን
ሴቶችን ሊስቡ የሚችሉ ስራዎችን እና እነሱን እንዴት ማሰልጠን እንደሚቻል አጥንተናል። አዳዲስ ስፔሻሊስቶች ለማግኘት 3 ወር ያልፈጅቷል። እንዲሁም ሴቶችን በተለይ ጉልበት በሚጠይቁ ከባድ ስራዎች ውስጥ ላለማሳተፍ ግብ አውጥተናል።
ሴቶች መንገዶችን ያስተዳድራሉ፣ ማዕድን አውጪዎችን ወደ ስራ ቦታቸው ያደርሳሉ፣ የአየር ጥራት ይቆጣጠራሉ። እንደ ኦሌና ያሉትም ጥገናዎችን ያደርጋሉ።
ዛሬ ይህን ማጓጓዣ የሚያሽከረክሩ መሳሪያዎችን ተክተናል። ለምሳሌ ይህንን አስወግደናል። በምን ሁኔታ ላይ እንዳለ ይታይሻል። ስለዚህ አዲስ ገጥመናል።
ሴቶች እነዚህን ስራዎች በሚተኩበት ጊዜ ወንዶች የበለጠ አደገኛና ጉልበት ወደሚጠይቁት ወደ ሌሎቹ የማዕድን ክፍሎች ይዛወራሉ። አሪያና የማዕድን ማውጫው ጉድጓድ ውስጥ 3 ኪሎ ሜትር ርቀት ላይ በሚገኝ ስፍራ ስለሚገኝ ስራዋ እንዴት ትገልጻለች?
ከዋሻዎቹ ተጠርበው በብዛት የሚወጡ የድንጋይ ኮረቶችን በሚያጓጉዘው መሳሪያ ዊንች ላይ ሰራለሁ። ስራዬ ማሽኑን ማሽከርከር ስለሆነ በጭራሽ ከባድ አይደለም።
ይህ ስራ የተረጋጋና ጥሩ ደሞዝ ያለው ነው የምትለው አሪያና ለዩክሬን የኃይል መረጋጋት አስተዋጽኦ እንድታደርግ እድል የሰጣት መሆኑን ትናገራለች።
እውነት ለመናገር ጦርነት ባይኖር ኖሮ ይህንን ስራ አልመርጥም ነበር። አሁን ግን እያንዳንዳችን ዩክሬናውያን ድላችንን ለመደገፍ እየሞከርን ነው።
እንደ ኢሆር ያሉ ብዙ ወንድ ቆፋሪዎች የሴቶቹን እገዛ በደስታ ይቀበላሉ።
በሁለገብ ወረራ መጀመሪያ አካባቢ በተከታታይ 2 ፈረቃዎችን መስራት ነበረብን። አሁን የስራ ሂደቱ የተሻለ ነው። በፊት የተዛባ አመለካከት ነበረኝ። አሁን ግን ሴቶች በማዕድን ማውጫ ውስጥ ጥሩ ሲሰሩ ተመልክቻለሁ።
እንደ ዲቲኬ ኩባንያ አገላለጽ 550 የሚሆኑ ሴቶች በኩባንያው የማዕድን ማውጫ ጉድጓድ ውስጥ እየሰሩ ነው።
ደረጀ ደስታን ለቀደመው ዘገባ አመሰግናለሁ። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ቀጣዩ ስርጭት ዝግጅት ከትምህርት ጋር ተያያዥ ነው። ወደ ኢትዮጵያ መልሰናል። በአዲስ አበባ ዩኒቨርሲቲ የሚሰጠው የምልክት ቋንቋ ትምህርት ከቅርብ ዓመታት ወዲህ ተማሪዎችን እያገኘ ስላልሆነ በስልጠናው ላይ እንቅፋት መፈጠሩን ዩኒቨርሲቲው አስታውቋል። የአሜሪካ ድምጽ ያነጋገራቸው ባለሙያዎች በበኩላቸው ችግሩ በመልክት ቋንቋ ድረስ ላይ ችግር ይፈጥራል፣ መስማት የተሳናቸው ዜጎች አገልግሎት እንዳያገኙም ያደርጋል ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር በበኩሉ መስማት የተሳናቸው ዜጎች በአገልግሎት ተቋማት ላይ የተለያዩ ችግሮች እንደሚገጥሟቸው ገልጸው ችግሩን ለመቅረፍ የሚያስችል ስልት እየተዘጋጀ መሆኑን አመልክተዋል። ገብረ ሚካኤል ገብረ መድህን ቀጣዩን ዘገባ ልኳል።
ባለፈው ሳምንት ጥር 6 2017 ዓ.ም በአዲስ አበባ በተካሄደው 15ኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉ ምሁራን በዘርፉ ያለውን ችግር አብራርተዋል። ከነዚህ አንዱ የነበሩት በአዲስ አበባ ዩኒቨርሲቲ የሂዩማኒቲስ የቋንቋዎች ጥናት የጋዜጠኝነትና ኮሙኒኬሽን ኮሌጅ ዲን ዶክተር አማኑኤል አለማየው ዩኒቨርሲቲው የምልክት ቋንቋን ማስተማር ከጀመረ 10 ዓመታት ማስቆጠሩን ተናግረዋል። ዶክተር አማኑኤል አለማየው ለአሜሪካ ድምጽ በሰጡት ቃለ መጠይቅ የአዲስ አበባ ዩኒቨርሲቲ ይህንን ቋንቋ በመጀመሪያና በሁለተኛ ዲግሪ ደረጃ እንደሚያስተምር ገልጸው በአሁኑ ጊዜ ግን የትምህርት ክፍሉ ተማሪዎችን እያገኘ አይደለም ብለዋል።
የምልክት ቋንቋ ላለፈው 4-5 ዓመት ተማሪ እየተቀበለ አይደለም። የምልክት ቋንቋ ብቻም ሳይሆን ሊንግዊስቲክስም የሚማሩ ተማሪዎች የሉ። ስለዚህ ይሄ በጣም ስጋት ነው።
ስለ ጉዳዩ ለአሜሪካ ድምጽ አስተያየት የሰጡት በጅማ ዩኒቨርሲቲ የትምህርት ሳይኮሎጂ መምህር ፕሮፌሰር ብርሃኑ ንጉሴ የምልክት ቋንቋ ስልጠናው ችግር ላይ መውደቁ መስማት የተሳናቸው ዜጎች ከማህበረሰቡ ጋር እንዳይግባቡና አገልግሎት እንዳያገኙ ያደርጋል በማለት የሁኔታውን አሳሳቢነት ገልጸዋል።
በዚህ የሰነጠኑ የሰው ኃይል ከሌለ የነዚህን ፍላጎት የመግለጽ ችግራቸውን የመግለጽና ራሳቸውን የሚገልጹበት ለችግራቸው መብት የሚሰጡበት ፍላጎታቸውን ኢንተርቴን የማድረግ የማስተናገዱ ችግር ይገጥመዋል ብዬ አስባለሁ። በተለይ እዚህ ላይ ችግሩ የሚከፋ ይመስለኛል።
ተማሪዎች የምልክት ቋንቋ ትምህርትን እንዳይመርጡ ያደረጋቸው አንደኛው ምክንያት ከቅርብ ዓመታት ወዲህ የ12ኛ ክፍል መልቀቂያ ፈተናን የሚያልፉ ተማሪዎች ቁጥር ማነስ ሊሆን ይችላል የሚሉት ፕሮፌሰር ብርሃኑ ከተመረቅን በኋላ ሥራ አናገኝም የሚል የተማሪዎቹ ስጋትም ሌላኛው ምክንያት ሊሆን እንደሚችል ግምታቸውን አስቀምጠዋል። ስለዚህ ጉዳይ አስተያየት የሰጠችን ራሄል ወልደስላሴ የተባለች ባለሙያም በዚህ ሐሳብ ተስማማለች። የዛሬ 8 ዓመት ከአዲስ አበባ ዩኒቨርሲቲ በምልክት ቋንቋ በመጀመሪያ ዲግሪ መመረቋን የምትናገረው ራሄል ባስተርጓሚነት ሥራ መጀመሯን ለአሜሪካ ድምጽ ገልጻለች። መስማት የተሳናቸው ዜጎች በአገልግሎት ሰጪ ተቋማት ባስተርጓሚ እጦት ሲቸገሩ አያለው። ሆኖም አብዛኞቹ የመንግስትም ይሁን የግል ተቋማት አስተርጓሚ አይቀጥሩም ትላለች።
አገልግሎት ሰጪ ተቋማትም ሆኑ እነሱ የተቀጠሩበት ተሻሪቶች አስተርጓሚ እንዲቀጥሩ አላየሁም። የዚህም ጊዜ በቃ ማግኘት የሚገባቸውን አገልግሎት አያገኙም ማለት ነው። ምንም መረጃ አያገኙም ወይም አገልግሎት አያገኝ።
የምልክት ቋንቋ አስተርጓሚነት በሲቪል ሰርቪስ ውስጥ የራሱ የሥራ መደብ እንደሌለውም ተናግራለች። ከዚህ ቀደም በአንድ ትምህርት ቤት ስትሰራ ያየችውን ችግር በመጥቀስ በዘርፉ የሰለጠኑ ባለሙያዎች ሥራ እንደማያገኙ ተናግራለች።
እኔ 8 ዓመት በሰራሁበት ጊዜ ሥራዬ የምልክት ቋንቋ አስተርጓሚ ነው። ነገር ግን መደቤ የነበረው ጽሕፈትና ሂሳብ ላይ ነው። በዛ የተነሳ የደረጃ እድገት አይኖረኝም እንደመምህራን። ስለዚህ እኔ ራሴ በቃ ከዛ ስራ ወጥቼ ወደ መምህርነት የገባሁት። አሁን ከኔ ጋር የተመረቁ ልጆች በጣት የሚቆጠሩ ናቸው። ወደዚህ ስራ ወደ ምልክት ቋንቋ አስተርጓሚነት የገቡት አብዛኛው ወደዚያ ይገባል።
በ15ኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉት በሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች ጉዳይ መሪ ስራ አስፈጻሚ አቶ አሳልፈው አመዲን በኢትዮጵያ ከ3 ሚሊዮን በላይ መስማት የተሳናቸው ዜጎች እንዳሉ ተናግረው የሚገጥሟቸውን ችግሮች ለመቅረፍም ጥረቶች እየተደረጉ ናቸው ብለዋል።
አብዛኞቻችን የምልክት ቋንቋ የምንጠቀም ካለመሆኑ ጋር ተያይዞ በተለያዩ ቦታዎች ሲሄዱ ከአገልግሎት እንደዚሁም ከማህበራዊ መስተጋብር ጋር ተያይዞ የሚያጋጥማቸው ተግዳሮቶች አሉ። እነኚህን ለመቅረፍ በደንብ መስራት ያስፈልጋል። አሁን በአድማ ስፖርት ሚኒስቴር የኢትዮጵያ የምልክት ቋንቋ ስትራቴጂ እየነደፈ ነው። የምልክት ቋንቋ በአብዛኛው ማህበረሰብ ጥቅም ላይ የሚሆን ለማድረግ ማለት ነው። ከዛ ውጪ ከአክሰስ ቱ ኤጁኬሽን ጋር ተያይዞ የሚያጋጥሙ ተግዳሮቶች አሏቸው። ትምህርት ቤቶች ለመስማት የተሳናቸው ዜጎች ብቁ መምህራን በማሰልጠን እነሱን በማሰማራት እንደዚሁም ደግሞ የመማሪያ አካባቢዎችን ለመስማት የተሳናቸው ምቹ በማድረግ ረገድ አሁንም ተግዳሮቶች አሉ። እነሱ ላይ ሲሪየስሊ መስራት ያስፈልጋል።
የአዲስ አበባ ዩኒቨርሲቲው ባልደረባ ዶክተር አማኑኤል አለማየሁ የተማሪዎች እጥረት ችግሩ በሌሎችም ቋንቋዎች እንደሚስተዋል ገልጸው መንግስት ለዚህ ችግር የመፍትሄ አቅጣጫ ሊቀይስ ይገባል ብለዋል።
ተማሪዎች ቋንቋን የመማር ፍላጎታቸው ከጊዜ ወደ ጊዜ እየቀነሰ ነው። ቋንቋ ሲባል ማንኛውም ቋንቋ እንግሊዘኛ የሚገቡ ተማሪዎች ላለፈው 3 4 አመት የሉም። የአማርኛም የኦሮምኛም በጣም እየቀነሰ ነው። ትግረኛ ላለፈው 5 አመት ተማሪ አልተቀበለም። ይሄን ተማሪን ደግሞ ማስገደል አትችልም። በምርጫው ነው መማር ያለበት ተማሪ። ስለዚህ የትምህርት ሚኒስቴር አቅጣጫ ለውጥ ያስፈልጋል ማለት ነው። አንዳንድ ጊዜ ተማሪዎች ሰፖርት ያደረክ ወደዛ ምጣን ሴንትራይዝ ያደረክ ወደ ቋንቋ የሚሄዱ ወደ ፎክሎር የሚሄዱ ተማሪዎችን ሰፖርት ማድረግ አለባቸው። ትምህርት ሚኒስቴርም የራሱን ፖሊሲ ምናልባት ሪቫይዝ አድርጎ ተማሪዎች ሁሉንም ዲሲፕሊኖች እንዲያዳርሱ የመስራት ስራ ማድረግ አለበት። ከተለያዩ ስቴክሆልደር መስሪያ ቤቶች ጋርም መስራት ያስፈልጋል።
ፕሮፌሰር ብርሃኑም እንደዚሁ የቋንቋ ትምህርቶች መዳከም በጥናትና ምርምር ስራዎች ላይ የሚያስከትለው ጉድለት እንደሚኖር ገልጸው ጉዳዩ መፍትሄ እንደሚሻ ተናግረዋል።
ቋንቋ ማለት ዝም ብሎ እንደ ቱል ብቻ የምንወስደው አይደለም። የአንድን ማህበረሰብ ማንነት ቫልዩ ይዞ የሚሄድ የማህበረሰቡን ማንነት የሚያሳድግም ጭምር አይደንቲቲም ጭምር ስለሆነ ይሄ መዘጋት ማለት የቋንቋውን እድገት የመገደብ የዛን ሶሳይቲ የሚወክለውን ሶሳይቲ ውስጥ ያለውን ቫልዩስ ኖርምስ ቪዚብል እንዳይሆን የሚያደርግና ከማንነት ጋር የተያያዘ ስለሆነ ይሄ ነገር እንዲበረታታና በዚህም ተማሪዎች የሚገኙበትን አማራጮች ኢንተርቬንሽኖች የሚሰሩና ተማሪዎችም ደግሞ ፍላጎት ኖሯቸው የተለያዩ ኢንሴንቲቭ ፓኬጆች ተዘጋጅቶ የሚስፋፋ ወይ በጥራቱን ጠብቆ የሚሄድበትን መንገድ መፈለጉ የሚበጅ ይመስለኛል።
የአዲስ አበባ ዩኒቨርሲቲ ላለፉት ዓመታት ተማሪዎችን አላገኙም በሚልና በሌሎችም ምክንያቶች የትግርኛ ቋንቋን ጨምሮ 14 ፕሮግራሞች እንዲቋረጡ ማድረጉን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ለቀደሙ ዘገባ አመሰግናለሁ። ከአሜሪካ ድምፅ እየተላለፈላችሁ የሚገኘው የረቡዕ ምሽት ስርጭታችን ይቀጥላል። የፌስቡክ ኢንስታግራም እና ትሬድ ማህበራዊ ሚዲያዎችን የሚያስተዳድረው ግዙፉ የቴክኖሎጂ ኩባንያ ሜታ በማህበራዊ ትስስር ገጾቹ ላይ የሚተላለፉ ሐሰተኛ መረጃዎችን ለመቀነስ ከሶስተኛ ወገን ተቋማት ጋር በመተባበር ያካሄደ የነበረውን የመረጃ ማጣራት ስራ ማቋረጡ ሐሰተኛ መረጃዎችና የጥላቻ ንግግሮች በስፋት እንዲሰራጩ ያደርጋል ሲሉ ተቺዎች ተናግረዋል። በአሁኑ ወቅት ውሳኔው በአሜሪካ ውስጥ ብቻ ተግባራዊ እንደሚደረግ ለአሜሪካ ድምፅ የገለጸው ፌስቡክ በበኩሉ ከአሜሪካ ውጭ ወዳሉ ሀገራት ተግባራዊ ከመደረጉ በፊት ተቋሙ የሚኖርበትን ግዴታዎች በጥንቃቄ እንደሚያጠና ገልጿል። ስብመኝሽ የቆየ ዝርዝር አላት።
ፌስቡክ፣ ኢንስታግራም፣ ትሬድ እና ዋትስአፕ የተሰኙትን የማህበራዊ ትስስር መተግበሪያዎች የሚያስተዳድረው ሜታ ከሶስተኛ ወገን የመረጃ አጣሪ ተቋማት ጋር በመተባበር የመረጃዎችን እውነተኛነት ለማረጋገጥ የሚሰራውን ስራ ማቋረጡን ያስታወቀው ባለፈው ሳምንት ነበር። የሜታን ውሳኔ አስመልክቶ ዋና ስራ አስፈጻሚው ማርክ ዙከንበርግ በተቋሙ ድረገጽ ላይ በቪዲዮ አማካኝነት ባስተላለፉት መልእክት በማህበራዊ ሚዲያዎች ላይ የሚሰራጩ ይዘቶችን ለመቆጣጠር ውስብስብ ስርዓት መገንባታቸውን አስታውሰው ሆኖም ስርዓቶቹ ስህተት እየሰሩ ነው ብለዋል።
Even if they accidentally censor just 1% of posts,
ምንም እንኳን ከይዘቶቹ 1% የሚሆነው ብቻ በአጋጣሚ በስህተት ሳንሱር ቢደረጉ በሚሊዮን የሚቆጠሩ ሰዎች ይሆናሉ። ስለዚህ ይህ በጣም ብዙ ስህተትና ብዙ ሳንሱር ነው የምንልበት ደረጃ ላይ ደርሰናል።
በዚህ ምክንያት ከዚህ በኋላ ሜታ መረጃ አጣሪዎችን በመጠቀም ሐሰተኛ መረጃዎችንና የጥላቻ ንግግሮችን ከፌስቡክና ከሌሎቹ ማህበራዊ ሚዲያዎች ላይ ለመቀነስ ያደርግ የነበረውን ጥረት ማቋረጡንና በመተኩ ኤክስ የተሰኘው መተግበሪያ እንደሚያደርገው ከማህበረሰቡ የሚደርሱ ጥቆማዎችን ብቻ እንደሚጠቀም አስታውቋል። ይህ ግን በርካታ ጋዜጠኞችን፣ የሰባዊ መብት ተሟጋቾችንና መረጃ አጣሪዎችን አስቆጥቷል። ሮሆቦት አያሌው ሀቅን በማጣራት ሙያ የተሰማራች የዲጂታል ሚዲያ ተንታኝ ባለሙያ ናት።
እንኳን ይቅርና እነዚህ ሀቅ አጣሪዎች ወይም መረጃ የሚያጣሩ ድርጅቶች ስራቸውን ከፌስቡክ ጋር መስራት አቁመው ይቅርና እየሰሩ ባለበት ሁኔታ ራሱ በቂ አይደለም የሚል የተለያዩ ትችቶች ሲደርሱበት ነበር ማለት ነው። ስለዚህ አሁን ያልኩሽ የጤና ብንል ከምርጫ ጋር ተያይዞ ብንል ከግጭቶች ጋር ተያይዞ ብንል የምናያቸው አስተኛ መረጃዎች የሰዎችን ውሳኔዎች እና የቀን ቀን ውሎች በዛው መጠን የመጉዳት ኃይላቸው እየጨመረ ይሄዳል። አስተኛ መረጃ የሚያሰራጩ ማካላት የሚያሰራጩበትን አላማ ግጭትንም ለማስፋፋት ቢሆን ለገንዘብ ጥቅም ቢሆን በዛው መጣ የራሳቸውን ጥቅም ያስከበሩ ነገር ግን ማህበረሰቡንና ተጠቃሚውን የሚጎዱ መረጃዎች ስርጭታቸው ይበዛል ማለት ነው የሚቆጣጠራቸው አካል ባለመኖር
ሜታ ቀደም ብሎ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የዲሞክራሲ ስጋት መሆናቸውን ይገልጽ ነበር። በተለይ እንደ አውሮፓውያን አቆጣጠር በ2016 በተደረገው የዩናይትድ ስቴትስ ምርጫ ወቅት ሩሲያ ሐሰተኛ መረጃዎችን በስፋት አሰራጭታለች የሚለው ክስ በመበርታቱ ከመረጃ አጣሪዎች ጋር ጠንካራ ተሰስር ፈጥሮ ነበር። ዙከምበርግ ባለፈው ማክሰኞ ባስተላለፉት የቪዲዮ መልእክታቸው ግን መረጃ አጣሪዎች ከሚያበረክቱት መልካም አስተዋጽኦ ይልቅ የሚሰሩት ስህተት እየበዛ መሄዱን ነው አጽንኦት ሰጥተው የተናገሩት።
But the fact checkers have just been too politically biased.
መረጃ አጣሪዎች ፖለቲካዊ ወገንተኝነት የተላበሱ ሆነዋል። እንዲፈጥሩ ከመጠበቀው እምነት የበለጠ እምነት አጥፍቷል በተለይ በአሜሪካ። ስለዚህ ከሚቀጥሉት ቀናት ጀምሮ በማህበረሰቡ ላይ መሰረቱ ወደሚያደርግ ስርዓት ነው የምንሻገረው።
በማህበራዊ ሚዲያዎች ላይ በከፍተኛ ሁኔታ እየተሰራጩ ያሉ ሐሰተኛ መረጃዎችና የጥላቻ ንግግሮች ከግለሰብ ጤና መቃወስ አንስቶ እስከ ኢኮኖሚያዊና ሀገራዊ ቀውሶች የደረሱ ጉዳቶች ማስከተላቸውን የምታመለክተው ረሆቦት ግን ሜታ የመረጃ ማጣራቱን ስራ ለማህበረሰቡ ማውረዱ በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ውጤታማ ላይሆን እንደሚችል ታመለክታለች።
አሁን እንደሱ አይነቱ ሜቢ ለውጭ ሀገራት ወይም ደግሞ ተማረ ህዝብ የሚበዛባቸው ሀገራት ላይ ትንሽ ሊሰራ ይችል ይሆናል። ምክንያቱም ለግለሰብ ወይም ደግሞ እንደ ኮሚቲ ግለሰቦች የሚሰሩት ከሆነ ይህንን ስራ የራሳቸው ባያዝ ይኖራል ወይም የራሳቸው የግል አስተያየት፣ የራሳቸው አስተሳሰብ፣ የራሳቸው ፍላጎት እንዲሁም ደግሞ የራሳቸው እምነት ለሚወስኑት ውሳኔ ተጽዕኖ ያሳድርባቸዋል። ስለዚህ በሰዎች ውሳኔ ላይ ወይም በአንድ ግለሰብ እና በጥቂት ግለሰቦች ውሳኔ ላይ ሪላይ አርጎ ይህንን ዲሲሽን መውሰድ ከባድ ነው የሚሆነው ማለት ነው። ኳን ደሱ ይቅርና በባለሙያዎች ተሰርቶ ራሱ ኢፌክቲቭ አልነበረም። ከዛ በተጨማሪ ደግሞ እንዳልኩሽ በኢትዮጵያ አይነት በጣም የሚዲያ አጠቃቀማችን ወይም ንቃታችን በጣም ዝቅተኛ የሆኑ ሀገራት አፍሪካ ውስጥ ብቻም ሳይሆን ሌሎችም ሀገራት ኤዥያ ውስጥም ላቲን ውስጥም በመናይበት ጊዜ የሚመጣላቸው መረጃ ራሱ አሰስ ይሆናል ብለው ማያስቡ ብዙ ተጠቃሚዎች ባሉባቸው ሁኔታዎች ውስጥ ሰው መረጃውን አይቶ መርምሮ ከዛ ደግሞ ይሄ ነገር ሐሰተኛ ሊሆን ይችላል ብሎ አናላይዝ አርጎ ሪፖርት የማድረግና ዛው ኮሚኒቲ ተነጋግሮ አይ ይሄ መረጃ ሐሰት ነው ይሄ መረጃ እውነት ነው የማለት ፕሮባቢሊቲው በጣም በጣም ዝቅተኛ ነው።
ጉዳዩን አስመልክቶ የአሜሪካ ድምጽ ለሜታ ላቀረበው ጥያቄ በኢሜል አማካኝነት በሰጠው መልስ ሜታ በማህበረሰብ ጥቆማ ላይ መሰረት ያደረገውን የመረጃ ማጣራት ስራ ተግባራዊ ማድረግ የሚጀምረው ከዩናይትድ ስቴትስ መሆኑንና ወደ ሌሎች ሀገራት ከማስፋፋቱ በፊት ማሻሻያዎችን እንደሚያደርግ ገልጿል። በአሁን ወቅት በሌሎች ሀገራት ላይ ለውጥ አለመደረጉን አጽንኦት የሰጠው ሜታ ከአሜሪካ ውጪ ወዳሉ ሀገራት ተግባራዊ ከመደረጉ በፊት ተቋሙ የሚኖሩበትን ግዴታዎች በጥንቃቄ እንደሚያጠና አመልክቷል። ሜታ የመረጃ አጣሪዎች ተቋሙ የተመሰረተበትን ሐሳብን በነጻነት የመግለጽ ዓላማ እንደገደበ ያምናል። መረጃ የማጣራቱን ስራ ከማቋረጥ በተጨማሪ የይዘት ፖሊሲዎቹን እንደሚያቀል እንዲሁም እንደ ስደትና የጾታ ጉዳይ ባሉ ርዕሶች ዙሪያ የተቀመጡ ክልከላዎችን እንደሚያነሳም ዋና ስራ አስፈጻሚው አብራርተዋል። የመናገር ነጻነት ሰባይ መብት ነው ብላ እንደምታምን የምትናገረው ሮቦት ሆኖም ንግግሩ በሰዎች ላይ ጉዳት የማያደርስና በማህበረሰቦች መካከል ግጭት የማይቀሰቅስ መሆን አለበት ስትል ትከራከራለች። በፌስቡክም ሆነ በሌሎች ማህበራዊ ሚዲያዎች ላይ በሚሰራጩ ይዘቶች ግን የመረጃ ነጻነት ተገድቧል ብላ እንደማታምንም ትገልጻለች።
ለመናገር ነጻነትን ከዚህ በፊት በነበረው ፕላትፎርሙ ላይ ኤክሰርሳይዝ እየተደረገ አይደለም ለማለት ያስቸግራል። ምክንያቱም እኒህ ሐሰተኛ መረጃዎች በሀቅ አጣሪዎች ወይም በተቋማቶች የሚጣሩት መረጃዎች ተጣርተው ሁሉ ማይነሱበት በጣም ብዙ ኬዞች ስለነበሩ በመናገር ነጻነት ስም ብቻ ግን ተያይዞ የሚመጡ ጉዳቶች በተለይ ደግሞ እንዳልኩሽ ተቋሙ ላይ ጫና ማድረግ የማይችሉ የተለያዩ ሀገራት የመጉዳት ፕሮባቢሊቲው በጣም ከፍተኛ ነው። ከዚህም በፊት ሜታ ሲከሰስ ባቸው የነበሩት ኬዞች ማሳያ ናቸው። እነዛ ኬዞች ላይ ያልኩሽ የማይናማርም ኬዝ የኢትዮጵያ ሰሜን ጦርነት ወቅት የነበረውን ኬዝም ስናይ የተከሰሰበት ሜታ ኢቨን እነዛ ተቋማት እያሉ ራሱ በሚገባ መረጃዎችን አላጣራም ነው።
ሜታ ከመረጃ ተቋማት ጋር ያደረገ የነበረውን ትብብር ቢያቋርጥም ሀቀጣሪዎች አሁንም ህብረተሰቡን የማንቃት የማስተማርና መረጃዎችን የማጣራት ስራቸውን አጠናክረው ሊቀጥሉ ይገባል የምትለው ረሆቦት ፌስቡክ አተኩሩበታል ያለውን ማህበረሰብ መሪ ሆነ የማጣራት ሚና ተግባር ላይ ለማዋል የህብረተሰቡን የሚዲያ አጠቃቀም ማሻሻልና አቅሙን ማሳደግ ቀዳሚ ተግባር ሊሆን እንደሚገባ ተመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየ ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ዶናልድ ትራምፕ በብረታብረትና አልሙኒየም ምርቶች ላይ 25 ከመቶ ቀረጥ ጥለዋል። በቀረጡ ምክንያት የሚጎዱት ለአሜሪካውያን ምርቶቹን የሚያቀርቡት ካናዳና ሜክሲኮ ሊሆኑ እንደሚችሉ እየተነገረ ነው። አሜሪካ ድምጽ የዋይት ሃውስ ዘጋቢ አኒታ ፓውል ያስተናዳችውን ዘገባ ቆንጅታይ ታሰማናለች።
ፕሬዚዳንት ዶናልድ ትራምፕ የንግድ ጦርነቱን ቀጥለዋል። ትናንት ሰኞ ከውጪ በሚገቡ ብረታ ብረትና አሉሚኒየም ላይ የ25 ከመቶ ቀረጥ እንደሚጣል ይፋ አድርገዋል።
ይሄ ትልቅ እርምጃ ነው። አሜሪካን እንደገና ሀብታም የማድረግ እርምጃ ተጀምሯል።
ትራምፕ የንግድ ወይም የኮመርስ ሚኒስትር አድርገው የሾሟቸው ሃዋርድ ለትኒክ የተጣለውን ቀረጥ አስመልክተው የሚከተለውን አስተያየት ሰጥተዋል።
እርሶ ለአሜሪካ የብረታ ብረት ሰራተኞች የቆሙ ፕሬዚደንት ነዎት። እጅግ በጣም አድናቂው ነኝ። ከጎኖ በመቆሜ በጣም ትልቅ ደስታ ይሰማኛል።
የፕሬዝደንቱ የንግድ ጉዳዮች አማካሪው የቀረጥ እርምጃው የሀገር ውስጥ አምራቾችን እንደሚረዳና ለሀገሪቱ ምጣኔ ሀብት እንዲሁም ለብሔራዊ ደህንነቷን ጠቃሚ እንደሚሆን ተናግረዋል። በተጣለው ቀረጥ በይበልጥ የሚጎዱት ዋና ዋናዎቹ የብረታ ብረት ላኪዎች የሆኑት ካናዳ፣ ብራዚል፣ ሜክሲኮና ደቡብ ኮሪያ እንደሚሆኑ ነው የሚታመነው። ቤጂንግም በበኩሏ ትናንት ቀደም ብላ ፕሬዚደንት ትራምፕ ባለፈው ወር ለጣሉት የ10 ከመቶ የቀረጥ ጭማሪ አጸፋ ከዩናይትድ ስቴትስ በሚገቡ እቃዎች ላይ የጣለችው ከ10 እስከ 15 ከመቶ የሚደርስ የቀረጥ ጭማሪዋን ስራ ላይ አውላለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉዎ ጂያኩን
በንግድ ጦርነትና በታሪፍ ጦርነት ማንም አሸናፊ አይሆንም። አሁን የሚያስፈልገው በተናጠል የራስን ታሪፍ ከፍ ማድረግ ሳይሆን በመከባበር ላይ የተመሰረተ ውይይት ምክክር ማድረግ ነው። ዩናይትድ ስቴትስ የተሳሳቱ አድራጎቶቿን እንድታስተካክልና የኢኮኖሚና የንግድ ጉዳዮችን ለፖለቲካ መሳሪያ ማድረግ እንድታቆም እናሳስባለን።
ፕሬዚደንት ትራምፕ በበኩላቸው ዩናይትድ ስቴትስን ተቀናቃኞቿ ብቻ ሳይሆኑ አጋሮቿም ጭምር ሲጠቀሙባት ኖረዋል ብለዋል።
We were being pummeled by both friend and foe alike.
ወዳጆቻችንም ጠላቶቻችንም ሲረባረቡብን ኖረዋል። ሀገራችን ብረታ ብረትና አሉሚኒየም ውጪ ሀገር ሳይሆን እዚሁ አሜሪካ ማምረት ያስፈልጋታል። የሀገራችን መጻኢ ዕጣ ፈንታ ለመጠበቅ የኢንዱስትሪ ምርቷና ሌላውም ምርቷ በአያሌ 10 ዓመታት ታይቶ በማያውቅ ደረጃ እንደገና ማደግ አለበት።
በርካታ የመጣኔ ሀብት አዋቂዎች እንደሚሉት ቀረጥ ሲጨምር ሸማቾች ላይ የገበያ ዋጋ ያሻቅባል። የአቅርቦት ሰንሰለትና የሎጂስቲክስ ምሁራንም ትራምፕ የወሰዱት እርምጃ ከፍተኛ የሆኑ የዓለም አቀፍ ፖሊሲ ጥያቄዎችን እንደሚያስነሳ ነው የሚጠቁሙት። በኦክላሆማ ስቴት ዩኒቨርሲቲ የሚያስተምሩት ሳንድረ ሼራጎ በሰጡት አስተያየት
ይህ መደራደሪያ ስልት ይሁን ወይም ደግሞ ዘላቂ አቋም ይሁን ግልጽ አይደለም። አሁን ባለበት መልኩ ካናዳን፣ ሜክሲኮን እና ቻይናን ብቻ ነው የሚመለከተው ወይስ በመቀጠል የአውሮፓ ህብረትንም ይጨምራል? ከዚህ አልፎ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካን ጨምሮ 12 ወይም 14 አባል ሀገራት ወዳቀፈው ወደ ብሪክስ ይስፋፋል?
እነዚህ ስጋቶች ይላሉ ፕሮፌሰር ሳንድራ ሼራጎ፣ ሀገሮች የንግድ ግንኙነቶቻቸውን እንደገና እንዲያስተካክሉ ሊያደርጉ ይችላሉ። ያ ሲሆን ደግሞ አምራቹን ስጋት ላይ ሊጥል ይችላል።
businesses again hate uncertainty so they are going to
የንግድ ድርጅቶች ሁኔታዎች አጣራጣሪ ሲሆኑ አይወዱም። ስለዚህ እንቅስቃሴያቸውን ያዝ ያደርጋሉ። ያ ሲሆን የምርት ስራ ይቀዘቅዛል፣ ቀረጡ ደግሞ የዋጋ ግሽበት ሊያስከትል ይችላል።
ሚሽጋኗ ዲትሮይት ከተማ ላይ መሰረቱን ባደረገው የዩናይትድ ስቴትስ የኦቶሞቢል ኢንዱስትሪ ውስጥ ያሉ ይህንኑ ስጋት ነው የሚያስተጋቡት። ግለን ስቲቨንስ ሚች ኦቶ የተባለው የሚሽጋን ኦቶሞቢል ኢንዱስትሪ ማህበር ዋና ስራ አስኪያጅ ናቸው። የሚከተለውን አስተያየት ሰጥተውበታል።
በድንገት የሚጣል ቀረጥ ብዙ ጥሩ ውጤት አይኖረውም።
ፕሬዚዳንት ዶናልድ ትራምፕ በታሪፍ ጉዳይ በሁለተኛው የስልጣን ዘመናቸው በከፍተኛ ፍጥነት ነው እየተንቀሳቀሱ ያሉት።
በብረታ ብረት ላይ ታሪፍ እንጥላለን፣ እሱንም ሰኞ ይፋ እናደርጋለን።
የዩናይትድ ስቴትስ የንግድ አጋሮችም በበኩላቸው የተጣሉት ቀረጦች የአውቶሞቢልና የመርከብ አምራቾችን እንዲሁም ሌሎችንም የዩናይትድ ስቴትስ ኢንዱስትሪዎችን ሊጎዱ እንደሚችሉ አስጠንቅቀዋል።
ቆንጅታዬን አመሰግናለሁ። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዝግጅቶቻችን እየተጠናቀቁ ነው። ዝግጅታችን ከመደምደሙ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከሪፐብሊካችን ምስረታ ጀምሮ በእግዚአብሔር ያለን እምነት ሁሌም ለጥንካሬያችን ዋና ምንጭና በሀገራችን ህዝብ ልብ ውስጥ ቦታ ያለው ነበር ሲሉ ፕሬዚደንት ዶናልድ ትራምፕ ዋሽንግተን ውስጥ በተካሄደው ብሔራዊ የጸሎትና ቁርስ ስነ ስርዓት ላይ መናገራቸውን ጠቅሶ የምሽቱ ርዕሰ አንቀጽ መልእክቱን ይጀምራል።
At every stage of the American story, our country has drawn hope and courage.
በአሜሪካ ታሪክ ውስጥ በእያንዳንዱ እርከን ላይ ሀገራችን ተስፋንና ጀግንነትን እንዲሁም ተነሳሽነትን የሚያገኘው ሁሉን ቻይ ከሆነው አምላክ ነው። በእያንዳንዱ አርበኛ ልብ ውስጥ እግዚአብሔር ለአሜሪካ ታላቅ ተልዕኮ ልዩ እቅድ እንዳለው እምነት አለ። ይህ እቅድም አሁን ሊተገበር ነው።
በመንገዳችን በእያንዳንዱ እርምጃችን የሚመራን አምላክ ነው ሲሉ ዶናልድ ትራምፕ ተናግረዋል። እምነትና ጸሎት በሀገራችን ህልውና ውስጥ ወሳኝ ድርሻ ተጫውተዋል ሲሉም አክለዋል።
Just steps away from here in the Hall of Columns is the statue of John Winthrop who famously proclaimed that America would stand.
ከዚህ ካለንበት ጥቂት እርምጃዎች ራቅ ብሎ ባለ ስፍራ የጃን ዊንትሮፕ ሐውልት ይገኛል። አሜሪካ በጉብታው ላይ ያለች ለሁሉም ሀገራት ብርሃን የምትፈነጥቅና የሁሉም ህዝቦች አይን የሚያርፍባት ከተማ ትሆናለች ሲል በመናገር ይታወቃል። አሁን ከዚያ ታላቅ ንግግር ከአራት መቶ ዓመታት በኋላ በፈጣሪ እርዳታ ከከተማዋ ግዙፍ ሆና ቆማ ከዚህ ቀደሙም በበለጠ ያበራች ትገኛለች ወይም በቅርቡ ያንን ታደርጋለች።
ሮጀር ዊሊያምስ የሮድ አይላንድን ግዛት እንደመሰረተና ዋና ከተማዋንም ፕሮቪደንስ ብሎ እንደሰየማት እንዲሁም በአሜሪካ የመጀመሪያውን ባፕቲስት ቤተክርስቲያን እንደመሰረተ ትራምፕ አውስተዋል።
It's Williams that we have to thank for making religious
የሃይማኖት ነጻነትን የአሜሪካዊ ህይወት መሰረት እንዲሆን በማድረጉ ዊሊያምን ልናመሰግነው ይገባል። በዚህ ዘመን ደግሞ ይህን መሰረታዊ ንጻነት ተክተን ልንጠብቀው ይገባል። ልክ ያለፉት አሜሪካውያን ትውልዶች በመላው ዓለም የጦር አውድማዎች ላይ እንዳደረጉት ሁሉ ጠንክረን መቆም አለብን።
ጆርጅ ዋሽንግተን የአሜሪካ መስራችና የመጀመሪያው ፕሬዝዳንት አሜሪካውያን በአንድነት እንዲጸልዩ ደጋግመው ያሳስቡ እንደነበር ፕሬዝዳንት ትራምፕ አስታውሰዋል። ከሁለት መቶ ዓመታት ወዲህ የፕሬዝዳንት ዋሽንግተንን ጥበብና ዱካ እንከተላለን ሲሉም ትራምፕ ማከላቸውን ርዕሰ አንቀጹ ጠቅሷል። እምነት የአሜሪካንን ህዝብ ወደ አንድነት የማምጣት አቅም አለው ያሉት ትራምፕ የአሜሪካንን ህዝብ ለማገልገል የሁሉም ፖለቲካ ፓርቲ መሪዎች ተስፋ እንዳይቆርጡ አበረታተዋል። እናም ሃይማኖትን መልሰን ወደ ህይወታችን እናምጣ፣ እግዚአብሔርን መልሰን በህይወታችን እናኖር ሲሉ ትራምፕ መናገራቸውን ጠቅሶ የምሽቱ ርዕሰ አንቀጽ መልእክቱን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። የአሜሪካ ድምፅ የረቡዕ ምሽት ስርጭት በዚህ ተጠናቋል። ሀብታሙ ስዩም በመስተንግዶው፣ ንጉሥ ታምሬ ደግሞ በቅንብሩ አብረናችሁ ነበርን። ዋና አዘጋጃችሁ ጽዮን ግርማ ነበረች። መልካም ምሽት።